Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። በሶማሌ ክልል በአጣዳፊ ተቅማጥና ትውከት ሳቢያ ብዛት ያላቸው ሰዎች ሕይወታቸውን እንዳጡ በአካባቢው የተገኙ መረጃዎች ያስረዳሉ።
በሁድሌ በቂ ዝናብ አላገኘችም። በዚህ ምክንያት ሰው የሚጠጣው ሰው በሚጸዳዳበትና በእንስሳት ዳር የተበከለ ውሃ ነው። ነዋሪዎች እንስሳቱ ሲሞቱ እያቃጠሉ እንዲቀብሩ መክረናል። የውሃ ማጣሪያ ክሎሪንም ለወረዳይቱ ሕዝብ ሰጥተናል።
ከሶማሌላንድ ባለሥልጣናት መካከል አንዱ አቶ አብዲ ኑር ናቸው። የአስቸኳይ ጊዜ አዋጁ መራዘም በምጣኔ ሀብት ላይ የሚኖረው ሚና ምንድን ነው? ኑሯችሁና ኪሳችሁን በተመለከተ ሁለት የምጣኔ ሀብት ባለሙያዎችን አስተያየቶች ይዘናል።
መራዘሙ ሁኔታውን እንዲያውም ያባብሰዋል ነው የሚለው ይጠቅሳል። አንዳንድ ነገሮችን በአጠቃላይ
ትልቁ ችግር የሆነ የነበረው የተፈጠረውን ችግር መቆጣጠር ባይቻል፣ የተፈጠረውን ችግር ወዲያው መስመር ማስያዝ ባይቻል ነበር።
ዶክተር አክሎግ ቢራራ ከዚህ ከዩናይትድ ስቴትስ፣ ዶክተር ደምስ ጫን ያለውን ደግሞ ከአዲስ አበባ ሀሳባቸውን ያጋሩናል።
በኢትዮጵያ ውስጥ በከተማ የሚኖረው ሕዝብ ቁጥር በፍጥነት እየጨመረ መሆኑ ታወቀ። ሂደቱ የሀገሪቱ ኢኮኖሚ በማሳደጉ ረገድ መልካም እድልን ይፈጥራል ቢባልም ብዙ ፈተናዎችም እንደሚኖሩ አዲስ አበባ ሂልተን ሆቴል ትላንት በተከፈተው ጉባኤ ተገለጸ።
የከተሞችን መስፋፋት ከወዲሁ ግንዛቤ ውስጥ በማስገባት ለኑሮ ተስማሚ እንዲሆኑ አድርጎ መምራት ካልተቻለ ጉዳቱ የከፋ እንደሚሆንና ለመመለስም እንደሚያዳግት ይታመናል።
የጆንስኖን የኢትዮጵያ ኮርፖሬት ጽህፈት ቤት ኃላፊ ዶክተር ህብረት አለሙ ናቸው።
ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎች ተመልሰን መጥተናል። የመጀመሪያ ዜናችን ወደ ሶማሊያ ያመራል። ሶማሊያ ውስጥ የኮሌራ ወረርሽኝ እየተስፋፋ መሆኑ ተነገረ። ሶማሊያ ከተጋረጠባት ረሃብ ለማገገም እየተውተረተረች ባለችበት በአሁኑ ወቅት የዚህ ወረርሽኝ መከሰት ድርቁን ሊያባብሰው እንደሚችል ተገምቷል። የቪኦኤው መሐመድ ዩሱፍ በአንዳንድ አካባቢዎች ያለው ያልተረጋጋ የጸጥታ ሁኔታ መተላለፊያ እንዳሳጣቸው በመግለጽ ባለስልጣናት እያማረሩ መሆናቸውን ዘግቧል። አድማጮች፣ ወደ በኋላ ላይ የዚህን ዘገባ ዝርዝር ይዘን እንመለሳለን።
በመቀጠል ወደ ኮሎምቢያ ነው የምናመራው። ባለፈው ቅዳሜ ደቡብ ኮሎምቢያ ውስጥ በደረሰው ከባድ የጎርፍ አደጋ የሞቱት 273 ሰዎች የቀብር ስነ ስርዓት እየተካሄደ ነው። የሞካ ከተማ የጤና ባለስልጣናት የሞቱትን አስክሬኖች ለቤተሰብ እያስረከቡ ያሉት የበሽታ ስርጭት ለመቆጣጠር ቀብሩ በአፋጣኝ እንዲፈጸም ለማድረግ ነው ተብሏል። ይህ በእንዲህ እንዳለ የእርዳታ ሰራተኞችና የከተማዋ ነዋሪዎች እስካሁን የደረሱበት ያልታወቁትን 200 ሰዎች አስክሬን ለማግኘት በየፍርስራሹ ስር ፍለጋ ይዘዋል። በዚህ አደጋ ከሞቱት ሰዎች መካከል 40 ያህሉ ህጻናት መሆናቸው ተገልጿል። ፕሬዚዳንት ጁዋን ማኑዌል ሳንቶስ በከተማይቱ የአስቸኳይ ጊዜ አዋጅ በማውጣት በጎርፉ የተበላሹ የውሃ ማስተላለፊያ ቱቦዎች እንደገና ለማነጽ ቃል ገብተዋል። ፕሬዚዳንቱ ለውሃው መጥለቅለቅ ምክንያቱ የአየር መዛባት መሆኑን ጠቅሰው ሞካ ከተማ በየወሩ ማግኘት ከሚገባት ዝናብ 1/3ኛውን በአንድ ምሽት አግኝታለች ብለዋል።
በደቡባዊ ሶማሊያ ባለስልጣናት በአልሸባብ ነውጠኞች መታገታቸው የሚጠረጥረው 5 የተባበሩት መንግስታት የጤና ድርጅት እርዳታ ሰራተኞችን ለማግኘት ፍለጋ ይዘዋል። በሉክ ከተማ የሶማሊያ ጦር አዛዥ ኮሎኔል ዴክ አብዲ ካሊፍ እንደሚሉት ታጣቂዎች እሁድ ዕለት ሰብረው በገቡበት ወቅት የእርዳታ ሰራተኞቹ ቤታቸው ውስጥ ነበሩ። ከዚያም አስገድደው መኪና ላይ ከጫኗቸው በኋላ ራቅ ወዳለ ስፍራዎች ይዘዋቸው ሄደዋል ብለዋል። ለልምሻ በሽታ ክትባት ይሰጡ የነበሩት 5ቱ የዓለሙ የጤና ድርጅት ኮንትራት ሰራተኞች የሶማሊያ ዜጎች ናቸው ተብሏል። የሰዎቹ መታገት አስመልክቶ ከተባበሩት መንግስታት ድርጅት እስካሁን የተሰጠ አስተያየት የለም።
ወደ መጨረሻው ዜና ነው የምናልፈው። የትራምፕ አስተዳደር ኤጀንሲውን የጽንስ ማስወረድ ይደግፋል ሲል በመክሰስ ዩናይትድ ስቴትስ ለዓለሙ ድርጅት የስነ ህዝብና ተዋልዶ ፕሮግራሞች ስትሰጥ የቆየችውን እርዳታ ቆርጧል። የውጭ ጉዳይ መስሪያ ቤት ትላንት ለሴኔቱ የውጭ ግንኙነት ኮሚቴ በላከው ደብዳቤ ከ2017 በጀት ላይ $32,500,000 ይዣለሁ ብሏል። ደብዳቤው ክሎም ዩኤንኤፍፒኤ በመባል የሚታወቀው ኤጀንሲ የቤጂንግ ከሁለት ልጆች በላይ መውለድ የሚከለክለውን ፖሊሲ ከሚተገብረው ከቻይና ብሔራዊ የጤናና የቤተሰብ ምጣኔ ኮሚሽን ጋር ይሰራል ሲል አብራርቷል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋና የጋቢና ጉዞ ፕሮግራሞቻችን ልመልሳችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሶማሌ ክልል በአጣዳፊ ተቅማጥና ትውከት ሳቢያ ብዛት ያላቸው ሰዎች ህይወታቸውን እንዳጡ በአካባቢው የሚኖሩ ነዋሪዎች በመግለጽ ላይ ናቸው። የሶማሌላንድ ባለስልጣናት ቡፍዱሌ በምትባል ከኢትዮጵያ የምትዋሰነው የሶማሌላንድ ወረዳ በሽታው በሰዎች መግባትና መውጣት እንቅስቃሴ ምክንያት እንደተዛመተ ይናገራሉ። ቆንጅታዬ ዝርዝር አላት።
በኢትዮጵያ የሶማሌ ክልል በአጣዳፊ ተቅማጥና ተውከት ሳቢያ ብዛት ያላቸው ሰዎች መሞታቸውን ከአካባቢ የተገኙ መረጃዎች ያመለክታሉ። በበሽታው የታመሙ ከ700 የሚበልጡ ሰዎች በክልሉ በምትገኘው በዋርዴር ሆስፒታል እየታከሙ ናቸው ሲሉ የቪኦኤ የሶማሊኛ ክፍል ከአካባቢው ያነጋገራቸው ነዋሪዎች ገልጸዋል። በሽታው ቀብሪ ዳሃር ከተማም ተከስቷል ተብሏል። ሮዳ ሃጂ ፋራህ በዋርዴር የቆሪሌ ከተማ ነዋሪ ናቸው። 5 የቤተሰብ አባሎቼ በበሽታው ተይዘው እያስታመምኩ ነው ብለዋል። በሽታው ወደዚህ ከተማ የመጣው ከሶስት ቀናት በፊት ነው አሉ ሮዳ። አሁን እኔ የታመሙብኝን እናቴንና 2 ልጆቼን እያስታመምኩ ነው። የወንድሜ ባለቤትና ሴት ልጁም ታመው ሆስፒታል አምጥተዋቸዋል ብለዋል። ዶክተሮች 700 ህሙማንን መዝግበዋል ይላሉ ሮዳ። 30 ሞተዋል ሲሉም አክለዋል። ሐኪሞቹ በሽታውን ኮሌራ ብለው እንደጠሩት ነው እኚህ የዋርዴር ነዋሪ የገለጹት። እኛ ከሶስት ቀናት በፊት እዚህ ሆስፒታል ከመጣን ወዲህ ከበሽታው ሲያገግም ያየሁት አንድ ሰው ብቻ ነው ብለዋል። የተቀሩት ግን ተኝተው እንዲታከሙ እየተደረገ ነው ሲሉም አስረድተዋል። ራቅ ካሉ የገጠር አካባቢዎች በአጣዳፊ ይዞታ ላይ ያሉ ህሙማን ወደ ሆስፒታሉ እየመጡ ነው ሲሉም ተናግረዋል ሮዳ። ከገጠሩ አካባቢ የሚመጡት እየሞቱ ነው። ቀድሞውንም በምግብና በውሃ እጦት የተጎዱ ስለሆኑ በሽታው ይጸናባቸዋል፣ ጉርቷቸዋል ብለዋል። በበሽታው ከታመሙት መካከል የሚበዙት ህጻናት መሆናቸውን የኢትዮጵያ ሶማሌ ክልል ዋርዴር ነዋሪዋ ለሶማሊኛ ክፍል ገልጸዋል። የኢትዮጵያን መንግስት ባለስልጣናት አስተያየት ለማግኘት የተደረገው ሙከራ አልተሳካም። የኢትዮጵያ የብሔራዊ አደጋ ስጋት አመራር ኮሚሽነር አቶ ምትኩ ካሳ በክልሉ የአጣዳፊ ተቅማጥና ትውከት መከሰቱን ከዚህ በፊት ማመናቸው ግን የሚታወስ ነው። ይህ በዚህ እንዳለ በሶማሌላንድ ቡፍዱሌ በምትባልና ከኢትዮጵያ በምትዋሰን ወረዳ ቢያንስ 9 ሰዎች በኮሌራ በሽታ ሳቢያ ሞተዋል ሲሉ የሶማሌላንድ የጤና ጥበቃ ሚኒስቴር የአጠቃላይ ጤና ዲሬክተር ተናግረዋል። ሌሎች 31 ህሙማን ሆስፒታል ገብተው እየታከሙ ናቸው ብለዋል አብዲ አደም ኑር። ሶማሊላንዱ የጤና ባለስልጣናት እንደሚያምኑት ቡህዱሌ ኢትዮጵያ ድንበር ላይ በመሆኗ በሽታው በሰዎች በድንበሩ መግባትና መውጣት እንቅስቃሴ ምክንያት ነው የተዛመተው። በዚህም ምክንያት ሶማሊላንድ ድንበሯን መዝጋቷን ነው የተናገሩት ባለስልጣኑ። ሁኔታውን የሚገመግም መድኃኒትና መሳሪያዎችን የያዘ የአጣዳፊ እርዳታ ደራሽ ቡድን ይዘን ትናንት ቡህዱሌ ገብተናል ብለዋል ባለስልጣኑ። ሁኔታው አሁን በቁጥጥር ስር ውለዋል ሲሉም አክለዋል። በሽታውን የቀሰቀሰው አካባቢውን የመታው ድርቅ ነው ይላሉ አብዲ ኑር።
ምድሪቱ
በሁድሌ በቂ ዝናብ አላገኘችም። በዚህ ምክንያት ሰው የሚጠጣው ሰው በሚጸዳዳበትና በእንስሳት ዳር የተበከለ ውሃ ነው። ነዋሪዎች እንስሳቱ ሲሞቱ እያቃጠሉ እንዲቀብሩ መክረናል። የውሃ ማጣሪያ ክሎሪንም ለወረዳይቱ ሕዝብ ሰጥተናል።
የሶማሊላንዱ የጤና ጥበቃ ባለስልጣን አያይዘው በድንበሩ የሰዎችን እንቅስቃሴ ለመቀነስ ዳሮር አካባቢ ካሉ የኢትዮጵያ የጤና ባለስልጣናት ጋር ተነጋግረናል ሲሉም አክለዋል።
በሌላ በኩል ሶማሊያ ውስጥ በኮሌራ ወረርሽኝ እየተስፋፋ መሆኑ ተነገረ። ሶማሊያ ከተጋረጠባት ረሃብ ለማገገም እየተውተረተረች ባለችበት በአሁኑ ወቅት የዚህ ወረርሽኝ መከሰት ድርቁን ሊያባብሰው እንደሚችል ተገምቷል። የቪኦኤው መሐመድ ዩሱፍ እንደዘገበው በአንዳንድ አካባቢዎች ያለው ያልተረጋጋ የጸጥታ ሁኔታ መተላለፊያ እንዳሳጣቸው በመግለጽ ባለስልጣናት እያማረሩ ናቸው። አዲሱ አበበ ዝርዝሩን ይዟል።
ቢያንስ ወደ 300 ያህል የኮሌራ ህሙማን እንዳሉና ከ24 በላይ ሰዎች ሕይወታቸውን እንዳጡም የጤና ባለሙያዎች ይናገራሉ። በዓለም ጤና ጥበቃ ድርጅት WHO የኮሌራ ወረርሽኝ አዋቂው አብድናስር አቡባካር እንደሚሉት ሁኔታው በጥቂት ሳምንታት ውስጥ ሊባባስም ይችላል።
I think it's good people to understand also this time of the year is not the cholera season for Somalia.
ጊዜው የኮሌራ ወቅት እንዳልሆነ ሰዎች በገንዘባቸው ጥሩ ይመስለኛል። ትክክለኛው የኮሌራ ወቅት የዝናም ወራት ነው። ይሄ ያሁን ወረርሽኝ ያለ ጊዜ የመጣ እንደ ዱብዳ ነገር ነው። ስለሆነም ካሁኑ በጥፍ ሊያድግ ይችላል።
ሶማሊያ ውስጥ ወደ 5.5 ሚሊዮን ህዝብ እንደ ኮሌራ ላለ ውሃ ወለድ በሽታ የተጋለጠ ነው ብሏል የጤና ድርጅቱ። አክሎም ከ25,000 በላይ ህዝብ የኮሌራ በሽታ ታማሚ ሲሆን ቢያንስ 450 ያህሉ ህይወታቸውን እንዳጡም ጠቁሟል። ህመሙ የየዕለት እንቅስቃሴያችንን ገድቦታል ይላሉ የጤና ጥበቃ ባለስልጣኑ አይዛክ ሙርሳል። ከ2-5 መንደሮችን ለመድረስ ያቅተንና 10 መንደሮች ውስጥ ግን አዳዲስ የኮሌራ ህሙማን ያጋጥሙናል። ለአንድ መንደር ያቀርነውን መድኃኒት ለ4-5 መንደሮች የምናወልበት ጊዜም አለ ነው ያሉት። የኮሌራ ኤክስፐርቱ ማለትም የኮሌራ ወረርሽኝ አዋቂው አቡባካር የጸጥታው ሁኔታ አልተባበረንም ይላሉ።
We are struggling and we are trying to do what we can do, but what's hampering the control of our operations?
የምንችለውን ለማድረግ ብንጥርም የመተላለፊያ እጦት ህመሙን በቁጥጥር ስር ለመዋል አደጋች አድርጎብናል።
በተለይ 950 ህሙማን ባሉበትና 80 ያህል በሞቱበት አልሻባብ በሚቆጣጠረው ደቡባዊ ሶማሊያ የረድኤት ድርጅቶች ምንም አይነት እንቅስቃሴ ማድረግ እንዳልቻሉ ይገልጣሉ። ከጠቅላላ ህዝብ ግማሹ ያህል ማለትም ከ6 ሚሊዮን በላይ ሶማሌዎች ምግብ፣ መጠጥና ሕክምና አገልግሎት ይፈልጋሉ።
Indemin talabareda barbadal kantaeya inde min talabareda kiya mabirata yani sitti wonya.
ያደመጣችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። የኢትዮጵያ መንግስት ከመስከረም ወር ማብቂያ ጀምሮ ያሳለፈውን ያስቸኳይ ጊዜ አዋጅ ባሳለፍነው ሳምንት ለተጨማሪ 4 ወራት አራዝሟል። ያስቸኳይ ጊዜ አዋጅ በመጣኔ ሀብት ላይ የሚኖረው ተጽዕኖ ምንድነው? ሄኖክ ሰማስገር ሁለት የልማት መጣኔ ባለሙያዎችን ከአዲስ አበባና ዋሽንግተን ዲሲ አወያይቷል።
በዛሬው ዝግጅት ሁለት የምጣኔ ሀብት ባለሙያዎችን ይዣለሁ። ዶክተር አክሎግ ቢራራ እዚህ ከዩናይትድ ስቴትስ የልማት መጣኔ ባለሙያ ናቸው። ዶክተር ደምስ ጫን ያለው የምጣኔ ሀብት አማካሪ ከአዲስ አበባ አሉ። ውይይታችን የአስቸኳይ ጊዜ አዋጁን በምጣኔ ሀብት ላይ የሚኖረው ጫናም ሆነ በአንጻሩ ደግሞ መንግስቱ የሚለው ሰላምና ጸጥታን መጠበቅ በሀገሪቱ ምጣኔ ላይ የሚኖረው አንድምታ ምን እንደሆነ የምንተነትንበት ይሆናል። በቅድሚያ የኢትዮጵያ መንግስት ለተጨማሪ 4 ወራት የአስቸኳይ ጊዜ አዋጁን ማራዘሙ በምጣኔ ሀብት ላይ አጠቃላይ ምጣኔ ሀብቱ ላይ የሚኖረውን ተጽዕኖ እንገምግምና ወደ ዘርፎቹ እናልፋለን።
ይህም በሚመለከት አንዳንድ ዘገባዎች ስመለከት ነበር። ይሄ የአስቸኳይ አዋጅ በኢኮኖሚው፣ በማህበረሰብ ህይወቱ፣ በሰላም፣ በእርጋታ ላይ ምን እንደምታ ይኖረዋል፣ አሉታዊ ይሆናል ወይንስ ደግሞ አዎንታዊ ይሆናል የሚለውን በአጠቃላይ የምለው ምንድን ነው፣ በአሁኑ ጊዜ በኢትዮጵያ ኢኮኖሚ ላይ አሉታዊ ውጤት አይኖረውም የሚል ሰው ሌላ ፕላኔት የሚኖር ይመስለኛል። በጣም እጅግ በጣም ከፍተኛ የሆነ አሉታዊ ሁኔታን ፈጥሯል። ለምሳሌ በየዘርፉ በኋላ እንሄድበታለን ስላልከኝ እቆጠባለሁ፣ ግን ከህዝቡ የኢኮኖሚ እንቅስቃሴ አንጻር እንየው። ባለፈው አመት የተደረገው ሰላማዊ እንቅስቃሴ ወይም ደግሞ ሰላማዊ ሰልፍ የት ላይ ነው ብለን ብንጠይቅ ጂኦግራፊካል ሎኬሽኑን ወይም ደግሞ የት ላይ እንደሆነ እናያለን። በኦሮሚያ እና በአማራ ክልሎች ነው በጣም ከፍተኛ የሆነ ህዝባዊ አመፅ የተነሳው። በእነዚህ ቦታዎች ላይ የኢኮኖሚ እንቅስቃሴ ምን ያክል አሉታዊ ሁኔታን ፈጥሯል የሚለው ራሱ መንግስት ያለውን ለመጥቀስ እፈልጋለሁ። መንግስት የሚለው ምንድን ነው? ሁልጊዜም እኔ አንዳንድ ጊዜ በጣም የሚያስቸግረኝ ምንድን ነው፣ መንግስት የሚናገረውና ህዝቡ የሚኖርበት በጣም የተለያዩ ሁኔታዎችን ናቸው። ምንም በህዝብና በመንግስት መካከል ተስማሚነት ያለው እምነት ያለው ሁኔታ አይታይም። መንግስት የሚለው ምንድን ነው? ምንም አሉታዊ የሆነ ውጤት አላመጣም። በኢንቨስትመንት በኩል አላመጣም። በኑሮ በኩል አላመጣም። በሴክተሮች በኩል ለምሳሌ በቱሪዝም፣ በፎሪን ዳይሬክት ኢንቨስትመንት በመሳሰሉት አላመጣም ነው የሚለው። በሌላ በኩል ግን ዛሬ የተጻፈ ኢትዮጵያ ኤክስቴንድስ ኢመርጀንሲ አዝ ኦልድ አንታጎኒዝም ፌስተር የሚል አዲስ አበባ ጀምስ ጀፍሪ የጻፈው እንትን አለ። እሱ የሚለው ምንድን ነው? መራዘሙ ሁኔታውን እንዲያውም ያባብሰዋል ነው የሚለው። ይጠቅሳል አንዳንድ ነገሮችን በአጠቃላይ እና ከዚያ ላይ አንድ ምሳሌ ልስጥና ላቁም። ይህም ቱሪዝምን በሚመለከት ነው። በአማራው ክልል በሚባለው በባህር ዳር፣ በጎንደር፣ ሌሎች ቦታዎች የውጭ እንግዶች ማስተናገድ የስራ እድልን ያመጣል፣ ገቢን ያሳድጋል ተብሎ ይነገራል። መንግስትም ራሱ ይጠቅሰዋል። በእነዚህ ቦታዎች ላይ እንደዚህ ይላል። ኢን ባህር ዳር አንድ ጎንደር ቦዝ ፖፑላር ሂስቶሪካል ስፖትስ ቱሪዝም አንድ ኢኮኖሚክ አክቲቪቲ ሀስታንክድ ይላል። ሀስታንክድ
ስለዚህ የምጣኔ ሀብት እንቅስቃሴ በእነዚህ በቱሪስቶች ወይም ጎብኚዎች በሚንቀሳቀሱባቸው አካባቢ እንደወረደ ነው የሚገልጸው። ዶክተር ደምስ ጫን ያለውንም ተመሳሳይ ጥያቄ አቅርቤላቸው ነበረ። አሁን ዘርፉ መሻሻል እንዳሳየ ይገልጻሉ። የእርስዎ መልስ?
በህዝቡ ላይ ያለውን አሰቃቂ ሁኔታ ከደበቅ ነው፣ በአገሪቱ ላይ ያለውን አሰቃቂ ሁኔታ ከደበቅ ነው፣ እንዴት አድርገን ነው እንጂ መፍትሄ ለማግኘት የምንችለው? ይህን ጥያቄ ላቅርብላቸው ለዶክተር ደምስ።
ከዚህ እንለፍና ሌሎች ሁለት ዘርፎችን አንድ ላይ እንመልከት። አስቀድመው ጠቅሰውታል የሀብትና የምርት እንቅስቃሴ መገደብን። ይሄ ደግሞ በሀገር ውስጥና በውጭ ያሉ ባለሀብቶችን ገንዘብ በምጣኔ ሀብቱ ኃላፊነት ተሰምቷቸው እንደዚሁም ደግሞ መተማመን ተሰምቷቸው ገንዘብ እንዲያፈሱ የሚያስችል አጋጣሚን በመፍጠር ሁኔታስ የእርስዎ አስተያየት ምንድን ነው?
አንድ አገር የአስቸኳይ አዋጅ በሚያወጅበት ጊዜ ወይም ከተፈጥሮ አደጋ ለመከላከል ነው ወይም ደግሞ ከህዝብ አደጋ ለመከላከል ነው። እንግዲህ በህዝብና በመንግስት መካከል መተማመን ከሌለ ኢኮኖሚው በምንም መሰርቶች ቢታይ የተፈለገው ሰበካ ቢደረግ በምንም ለመንቀሳቀስ የሚችልበት ሁኔታ አይታየኝም። እምነት ከሌለ ምን ይሆናል የሚለውን ጥያቄ ላቅርብ። እምነት ከሌለ በአገር የወደፊት እድል፣ እምነት ከሌለ ሰዎች ገንዘባቸውን ያሸሻሉ።
ስለዚህ ገንዘብ ማሸሽና በምጣኔ ሀብቱ ላይ ሙሉ እምነት የማጣት ሁኔታዎችን ነው የገለጹት። እስኪ ከዚህ ቀጥለን ደግሞ ከዶክተር ደምስ ጫን ያለው እንስማ። በአዲስ አበባ የሚኖሩ የምጣኔ ሀብት አማካሪ ናቸው። ዶክተር አክሎግ ቢራራ ለጊዜዎት እርስዎን አመሰግናለሁኝ። አሁን ወደ አዲስ አበባ እንመለስና ዶክተር ደምስ ጫን ያለው በአጠቃላይ በኢትዮጵያ የአስቸኳይ ጊዜ አዋጁ በምጣኔ ሀብት ላይ ካለ ነው ይሄንም ያለው የምጣኔ ሀብት ጫና እንደው በእርሶ እይታ ምንድን ነው?
ትልቁ ችግር የሆነ የነበረው የተፈጠረውን ችግር መቆጣጠር ባይቻል፣ የተፈጠረውን ችግር ወዲያው መስመር ማስያዝ ባይቻል ነበር። በተረፈ ከዚህ በፊትም ይሄ ጉዳይ እንደተፈጠረ በምሰፋ ተደርጎ ነበር የሚለው ምክንያቱም ቅድም እንዳለው የኢንዱስትሪ ብቻ አይደለም በእውነቱ እንደውም ችግር ይፈጥር ይሆናል ብለን ከገመትን በየቦታው ያሉ ሰፋፊ እርሻዎች ላይ ያሉ መሰረተ ልማቶች፣ ማሽነሪዎች ምናምን ሁሉ ለአደጋ የተጋለጡበት የትራንስፖርት አገልግሎት መስያ ለአደጋ የተጋለጡበት ሁኔታ ነበር። አሁን ውጤቱን መልሰን ስናየው ግብርናውም ያደገበትን ሁኔታ እናያለን። ምንም ከተጠበቀው በላይ ነው። እንግዲህ አመት ያነሰ አይደለም። ስለዚህ አይም ሹር ለአጭር ጊዜ ግለሰቦች ላይ በተለይ አሁን መጠንቀቅ ያለብን እንደ አገር አይ ቲንክ ኮፕ አፕ ለማድረግ የተቻለ ይመስል።
ዶክተር ደምስ ግን የግብርና ምርት አድጓል ሲሉ እንዲያው የኢትዮጵያ መንግስት ራሱ በሚያምነው እኮ 5.6 ሚሊየን ህዝብ በሀገሪቱ የአስቸኳይ ጊዜ እርዳታ ካላገኙ ህይወታቸው አደጋ ላይ እንደሆነ እየተገለጸ ነው። ከባድ ድርቅ የምስራቅ አፍሪካን የመታበት ሁኔታ ነው ያለው። ምርት እንዴት ነው ያደገው?
እስቲ የማለት ጥያቄና አሁን ያመጣኸው ፊገሮች በፍጹም አይገናኙ። በመጀመሪያ ደረጃ ይሄ ድርቅ የምንለው ነገር ኢትዮጵያ ውስጥ ብቻ የተከሰተ አይደለም። ትሩ አውት በወርልድ የተከሰተ ፊኖምናል ነው። በድርቅም ሆነ በሌላ መንገድ በተለይ በኢስት አፍሪካ ውስጥ በኢትዮጵያ ውስጥ ሳይሆን በሌሎቹ እንደውም ገዝፎ ነው የመጣው። በኢትዮጵያ ውስጥ ልዩ የሚያደርገው ግን 5.6 ሚሊዮን ኮምፔር ቱ ላስት ይር ከ10.2 ያነሰ ነው። 10.2 እኮ ኢትዮጵያ አምነዋል፣ የውጭም ሀገሮች አምነዋል። ኢትዮጵያ ማነጅ ማድረግ ይችላል። 5.6 ሆኖ ማነጅ እየተደረገ ነው። ያንን ማነጅ ማድረጋ የተቻለው በምንድን ነው? ከሀገሩ ውስጥ በተፈጠረው በተመረተው ገዝተም ለማስገባት በቻልነው አቅም ነው አይደል እንዲሄ ነገር የሆነው። ስለዚህ የምርት ማደጉ ኢስ ኦቪየስ፣ ድርቁም ኢስ ኦቪየስ። ሁለቱ ግን የተለያዩ ነገሮች ነው።
በጣም ነው የማመሰግነው ዶክተር ደምስ ጫን ያለው የምጣኔ ሀብት አማካሪ ለሰጡን ማብራሪያ አመሰግናለሁ።
የምትከታተሉት ጋቢና ቪኦኤ ነው። ሄኖክንና እንግዶቹን እናመሰግናለን። ወደ ሌላ ዘገባ ስናመራ ደግሞ በኢትዮጵያ ውስጥ በከተማ የሚኖረው ሕዝብ ቁጥር በፍጥነት እየጨመረ መሆኑ ታወቀ። ሂደቱ የሀገሪቱን ኢኮኖሚ በማሳደጉ ረገድ መልካም እድልን ይፈጥራል ቢባልም ብዙ ፈተናዎች እንደሚኖሩት ተገልጿል። የከተማ ማህበረሰብን የጤና ችግር ለመፍታት መንግስት መርሃ ግብር ነድፎ እየሰራ መሆኑም ተገልጿል። በአይነቱ የመጀመሪያ እንደሆነ የተነገረለት ሀገር አቀፍ የከተማ የጤና ጉባኤ ትላንት በአዲስ አበባ ተከፍቷል። መለስካቸው አማ ዝርዝር አለው።
በአዲስ አበባ ከተማ ሂልተን ሆቴል በይፋ በተከፈተው የመጀመሪያው አገር አቀፍ የከተማ ጤና ጉባኤ ላይ የተሰራጩ መረጃዎች በኢትዮጵያ የከተሜው ቁጥር በፍጥነት እየጨመረ እንደሆነ ይጠቁማሉ። በአሁኑ ወቅት ከ17 ሚሊዮን በላይ የሚሆን ሕዝብ በትላልቅና ትናንሽ ከተሞች ይኖራል። ይህም ከጠቅላላው የኢትዮጵያ ሕዝብ ወደ 19% የሚጠጋ እንደሆነ መረጃዎች ያረጋግጣሉ። ያም ሆኖ ግን በኢትዮጵያ በከተማ የሚኖረው ሕዝብ ቁጥር ብዛት ከሌላው ዓለም ጋር ሲነጻጸር በእጅጉ ዝቅተኛ ከሚባሉት ተርታ ነው። ከሰሃራ በስተደቡብ ካሉ የአፍሪካ ሀገሮች አማካይ ቁጥር እንኳን በጣም ያነሰ ነው። ይህ ግን በአጭር ጊዜ ውስጥ ይለወጣል ተብሎ ይጠበቃል። በዩኤስ ዓለም አቀፍ የልማት ድርጅት USAID የጤና የአሃዘ ሕዝብና የንጥረ ምግብ ኃላፊ ሚስስ ቤተኒ ሞስኮቭ ቁጥሮቹንና ተዛማጅ ሁኔታዎችን አንስተው በጉባኤ መክፈቻ መልእክታቸው ይህን ብለው ነበረ።
when you think of those numbers, by 2030, Ethiopia will have an estimated...
እነዚህን አህዞች ስትመለከቷቸው በ2030 ማለትም የዛሬ 23 ዓመት በኢትዮጵያ ከተሞች ወደ 39 ሚሊዮን የሚሆን ህዝብ ይኖራል። በከተማዎች የሚኖረው ህዝብ ቁጥር እድገት መጠን ለህዝብ የሚያስፈልገውን የተለያዩ አገልግሎቶች ከማደራጀትና ከማሰራጨት አቅም ጋር ማመጣጠኑ ነው ከባዱ ፈተና። እና ከተሜነት ብዙ ጥቅም ይዞ ይመጣል። ከተሜነት መጥፎ ነገር አይደለም፣ በጣም ጥሩ ነገር ነው። ብዙ መልካም እድሎችንም ይፈጥራል። ይሁንና ብዙ ችግሮችንም ይፈጥራል። በተለይ ለደሃ የህብረተሰቡ ክፍል ከተሜዎች።
የጆንስኖ ኢንኮርፖሬትድ የኢትዮጵያ ጽህፈት ቤት ኃላፊ ዶክተር ህብረት አለሙ በበኩላቸው የኢትዮጵያን ከተሜ ቁጥር ወደ 20 ሚሊዮን ሊጠጋ እንደሚችል ገልጸው የቁጥሩ መጨመር ሊያስገኝ የሚችለውን ጥቅምም ሆነ ጉዳት ዘርዘር አድርገው መደረግ አለበት ያሉትንም ጠቁመዋል።
ይህ ቁጥርም ኢትዮጵያ መካከለኛ ገቢ ካላቸው ሀገራት አንዷ ለመሆን ከምታደርገው ግስጋሴ ጋር በፍጥነት እንደሚጨምር ይጠበቃል። ይህም ከወዲሁ ጤናማና ለኑሮ ተስማሚ የሆኑ ከተሞችን ለመፍጠር ከፍተኛ ርብርብ ማድረግ እንዳለብን ጠቋሚ ነው። ከሌሎች መካከለኛ ኢኮኖሚ ካላቸው ሀገሮች እንደምንረዳው የከተሞችን መስፋፋት ከወዲሁ ግንዛቤ ውስጥ በማስገባት ለኑሮ ተስማሚ እንዲሆኑ አድርጎ መምራት ካልተቻለ ጉዳቱ የከፋ እንደሚሆንና ለመመለስም እንደሚያዳግት ይታመናል።
በመንግስት በኩልም ይህ ችግር ትኩረት እንዳልተነፈገው የገለጹት እና ፈተናው ግን ከባድ እንደሆነ ያስገነዘቡት የጤና ጥበቃ ሚኒስቴር ሚኒስትር ዴኤታ ዶክተር ከበደ ወርቁ ናቸው።
የከተማ ማህበረሰብ ጤና ችግርን ለመፍታት መንግስት ከ2001 ጀምሮ የከተማ ጤና ኤክስቴንሽን ፕሮግራም ቀርጾን ከተሰራ የሚገኝ ሲሆን በዚህም ረገድ የከተማ ጤና ኤክስቴንሽን አስተባባሪ መመሪያ በማዘጋጀት ከ5000 በላይ የሚሆኑ የጤና ኬ ሰራተኞች ተሰማርተዋል። ይሁንና የከተማ ህብረተሰብ ጤና ፕሮግራም ገና በጅምር ደረጃ ያለና ብዙ ተግዳሮቶች ያለበት ስለሆነ በዙ መስራትን ይጠበቅብናል። በዚህ መሰረት የመጀመሪያ ደረጃ የጤና አሃድ መልሶ ክለሳ በአዲስ አበባ ከተማ 3 ክፍለ ከተሞች በሙከራ ተተግብሮ አሁን በተለያዩ ከተሞችን የማስፋት ስራ እየተገበረ ይገኛል።
ጉባኤውን በይፋ የከፈቱት በጠቅላይ ሚኒስትር ጽህፈት ቤት የማህበራዊና መልካም አስተዳደር እቅድ ውጤታማነት ዘርፍ ኃላፊ ሚኒስትር አቶ ሙክታር ከድር ይህ አሁን የሚታየው በኢትዮጵያ የከተሜው ቁጥር መጨመር ለሀገሪቱ ኢኮኖሚያዊ ለውጥ መሰረት እንደሚሆን ጠቁመዋል። ጉባኤው በአያሌ ርዕሰ ጉዳዮች ላይ ውይይት እንደሚደረግም የወጣው መርሃ ግብር ያመለክታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ላንቺ ብዬ በተሰኘው ሙዚቃ ነው የምንሰናበታችሁ። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ደሳለኝ ነበር። ሙዚቃ በመምረጥ ዲጄ ፋትሱ። ስናስተናግዳችሁ ያመሸ ነው ደግሞ እኔ መስታወት አራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን ያለን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
Mm-hmm. ላንቺ ብዬ ሁሉን ትቼ